የእስር ቤቶች በሮች ተከፍተው እስረኞች እየተለቀቁ ነው። ውሳኔው ከተላለፈ አንስቶ ባለፈው አምስት ወራት ውስጥ በአስር ሺዎች የሚቆጠሩ የፖለቲካ እስረኞች ከኢትዮጵያ ወህኒዎች ወደ ነጻነት ወጥተዋል። አብዛኞቹ እስረኞች በእስር ቤቶች ውስጥ የደረሱባቸውን የስቃይ ምርመራዎች አይነት እየተናገሩ ናቸው። ኢትዮጵያ ከእንግዲህ እንዲህ ያሉ ዘግናኝ ታሪኮች የማይሰሙባት አገር ትሆን ዘንድ ተስፋና ምኞታቸውን ገልጸዋል። የሕግ የበላይነት እንዲጸናም ጠይቀዋል። ጽዮን ግርማ በቀደሙት ሁለት ዘገባዎች ከፍ ያለው ተፈራና አሸናፊ አካሉ የተባሉ ወጣቶችን አነጋግራ ነበር። ለዛሬ ደግሞ በቅርቡ የተፈቱትን የአየር ኃይል አብራሪ የመቶ አለቃ ማስረሻ ሰጤን ታሪክ ይዛለች።
መቶ አለቃ ማስረሻ ሰጤ በጎጃም መርጦ ለማርያም ነው የተወለደው። ወጣት ነው። በአየር ኃይል ውስጥ በተዋጊ አውሮፕላን አብራሪነት ከተመረቀ በኋላ እስከ ታሰረበት ጊዜ ድረስ ለስምንት ዓመታት ማገልገሉን ይናገራል። እንደነገረኝ በዳርፉር የተባበሩት መንግስታት የሰላም አስከባሪ ልዑክም ሆኖ አገልግሏል። በታህሳስ ወር 2007 ዓ.ም ለእስር ከመዳረጉ በፊትም የአልሸባብን ቡድን ለመደምሰስ ሀገራዊ ግዳጅ ላይ ተሳትፏል። አሸባሪ በሚል ተይዞ የታሰረው ይህን ግዳጅ ከፈጸመ ከአራት ወራት በኋላ መሆኑ ሀዘኑን ከፍተኛ አድርጎት እንደነበር ያስታውሳል።
የአልሸባብን ቡድን ለመደምሰስ ሀገራዊ ግዳጅ መጣና የዚያ ግዳጅ አንዱ ተሳታፊ ሁኜ ነው ወደ ሶማሊያ ያቀናሁት ማለት ነው። እና እዚያ ያለውን ግዳጅ ጨርሰን ተመለስ ሰብትን በመጣን በአራት ወር ራሳችን አሸባሪ ተብለን ወደ ማሮናዝ እና ወደ እጅግ የሚዘገንን የደህንነት ቢሮ ምርመራ ውስጥ ገብቻለሁ።
ማስረሻ ከሌሎች ሶስት የአየር ኃይል አብራሪዎች ማለትም መቶ አለቃ ዳንኤል ግርማ፣ መቶ አለቃ ብሩክ አጥናፉና መቶ አለቃ ገዛኸኝ ድረስ ከነበሩበት ድሬዳዋ ወደ ባህር ዳር እየሄዱ ከተማዋ መግቢያ ላይ ተከበው መያዛቸውንም ገልጿል።
ከዚያ በኋላ እንግዲህ እጃችን እና እግራችን ታሰረ። ለምሳሌ እንዳሰርኩት በራሴ የጫማ ክር ነው። እግሬን ታስሯል። ወደ ባህር ዳር አይደለም የገባ ነው፣ ጫካ አለ ከባህር ዳር ወደ እዚህ መግቢያ አካባቢ ላይ ወደዚያ ጀምሮ ጓደኞችን ለአራት ወር ከምናምን ያክል የት እንደነበሩ አላውቅም። ከዚያ በኋላ እንግዲህ በነጋው ወደ አዲስ አበባ ይዘው ይመጡ ማለት ነው። ፊቴም ተሸፍኗል፣ እጄ ወደ ኋላ ሲባሉ ታፍሬ ያለሁ፣ እግሬም ታስሯል። ሰባ ገባ ደህንነት ቢሮ ነው። ቦታው እንግዲህ በግልጽ ማላችን ነው የራሴ ጥርጣሬ ምናምን ካልሆነ ምንም ሌሊት ነው የገባሁት። ፊቴ ተሸፍኗል። ሁለት ወር ነው ያ ደህንነት ቢሮ የቆየሁት። ምርመራ እጅግ በጣም የሰብአዊ መብትን የነካ እና ይሄ ብሔር ተኮርም አንዳንዱ በተለይ የዘረኝነት ህዝቦች ለኢትዮጵያ ህዝብም አንድነት በተለይም ደግሞ ለንጽሀን የትግራይ ተወላጆች ጠቃሚ መስሎ ስለታየኝ አንዳንድ ቃላቶችን ያው ሪስፖንሲብል በመሆን ልናገራቸው አልፈልግም። ግን የተለመዱ በሚመስል ደረጃ ወደ ሁለት ወር በምቆይበት ሰዓት እንደዚህ ተደጋጋሚ ብሔር ተኮር ስድቦች ነበሩ፣ ጥቃቶች ነበሩ።
መቶ አለቃ ማስረሻና ባልደረቦቹ ከተያዙ በኋላ የቀረበባቸው ክስ ከግንቦት ሰባትና ቀድመው ከአየር ኃይል ለቀው ውጭ ሀገር ከሚገኙ አስተማሪ አብራሪዎች ጋር ተገናኝቶ መረጃን አውጥቷል የሚልና ሌሎች ተጨማሪ የሽብር ክሶች እንደነበሩም ያስታውሳል።
ክሱ የሚለው ከግንቦት ሰባት አመራሮች ጋር በተለይም ከካፕቴን ተሾመ ተንኮሉ ጋር እና ከሻለቃ ጥበበ ዘነ ጋር በመገናኘት የአየር ኃይል ፓይለቶችን እየመለመለ ወደ ግንቦት ሰባት ይልካል። ከእንደገና ደግሞ የአየር ኃይልን ሚስጥር እያወጣ ለኢሳት ጋዜጠኞች በመስጠት የመከላከያን ሚስጥር አባክነሃል የሚል ነው እና ሀገር ከርተሃል የሚል ነው። እንግዲህ አንድ ያስኩት እንደሚታወቀው ኢትዮጵያ ባውንደሪ ላይ ነ እንደዚያ ነው። ከእንደገና ደግሞ በ17 ስራ ላይ መሆኔም አየር ኃይል አመራሮች የሚያውቃሉ፣ መንግስትም ያውቃል። በነጋው ነው የያዙ። በራሳቸው መሰረት ከ21 ቀን በላይ ያለ ትእዛዝ የቀረ ነው የሚለው ወደ ክዳት ኩብለላ ምናምን ሊያስጠይቀው የሚችለው እና የኢትዮጵያን ባውንደሪ ከለቀቀ ነው የሚለው እና መሰረት ከዚህ ክስ ነው በእኔ ላይ የመሰረቱ።
መቶ አለቃ ማስረሻ ግን ለመከሰሱ ምክንያት በመከላከያ ውስጥ ላለው ፍትህ መጓደል በግልጽ ስለምንቃወም ነው ብሎ ያምናል።
የአንድ ቡድን የበላይነት በኢህአዴግ ውስጥም የህወሀት የበላይነት እና ነግሶ የቆየ መንግስት ነው። ይህ መንግስት እንግዲህ በሲቪል ባለስልጣኑ ብቻ አይደለም፣ ይሄ የሲቪል ባለስልጣኑ ወይም ደግሞ የህወሀት አመራሮችን ሊደግፍ የሚችል መከላከያና ደህንነትም አጠቃላይ የፌደራል ተቋማትም ይህንን የበላይነት ሊያስጠብቁ በሚችሉ ደረጃ ነው የተዋቀረው። አየር ኃይልም ተመሳሳይ አደረጃጀት ያለበት ነው። ፍጹም የሆነ የድርጅት የበላይነት የሚታይበት በመሆኑ እና ወቅቱም ደግሞ 2007 የምርጫ ወቅት በመሆኑ የመከላከያ ወይም ደግሞ መንግስት ባክቦን የሚባለው አየር ኃይል ነው ተብሎ ስለሚታሰብ በተለይ የመከላከያው ባክቦን አየር ኃይል በመሆኑ እዚያ ውስጥ ያለነው ተዋጊ ፓይለቶች ነን። ረጅም ጊዜ ያገለገልና የውጊያም ሆነ የሰላም ማስከበር ተሞክሮ ያለንን በተደራጀ መልኩ ስንወጣ ሲያዩ አድርጎ ለህዝብ ስልጣኑን ያስረክባል በሚል አስበን ነው ወደ ትግል የጀመርነው። ኦፍኮርስ አምነንበት የሆነ ነው። እንግዲህ ጥርጣሬውና ክሱ ከዚህ የመነጨ ነው ብዬ አስባለሁ።
መቶ አለቃ ማስረሻ ክሱ ድራማ ነው ብለን ስላመንን ክሱን ተከላክለን የድራማው አካል አንሆንም በሚል አንከለከልም አልንና እኔ 10 ዓመት እስር ተፈረደብኝ ብሏል። ፍርዳችንን ለመጨረስ ቂሊንጦ ከሄድን በኋላ ግን ማረሚያ ቤቱን አቃጥላችኋል ተብለን እንደገና ተከሰስን። በዚህ ጊዜ የተደረገብን ምርመራ ግን ታሪክ ሊረሳውም ሊሽራውም የማይችል የጭካኔ ተግባር ነበር ብሏል።
በአካል ላይ የተፈጸሙ ድርጊቶች በሰብአዊ መብትም የተረጋገጡ ጠባሳም ያለ ስለሆነ ይህን ለኢትዮጵያ ሕዝብ ብናገር ችግር የለውም እና በመጀመሪያ ደረጃ እኔ ወደ ከፍተኛ ጥበቃ ከመግባቴ 4 ወር በኋላ ነው የጥይት ቃጠሎ የተፈጸመ። ከፍተኛ ጥበቃ ውስጥ ከገባ በኋላም ለብቻዬ ነው ፍርድ ቤት የሚቀርበው። በፒካፕ ነው የሚያቀርቡኝ። በእነ ተመድቦ ነው ፍርድ ቤት የሚወስደኝ የሚመልሰኝ። ከሌላው እስረኛ ጋር ኖርማል ዛሬ መገናኘት እድል አልነበረኝም። በዚህ ሁኔታ ውስጥ ነህ ነው እንግዲህ አቃጠልክ ብለው ይህንን ነገር ያመጡትና ሰዋሮቤት እና የወሰዱ ከአንድ ወር ሌላውን እስረኛ ተወሰዱ። ከአንድ ወር በኋላ ነው ወሰዱ። እንደ ወሰዱ ወደ ጫካ ነው ይዘኝ ሄዱ እና ሁለት አይነት ክርክር ነበር። አንደኛ በመገናኛ የተነጋገሩ ከበላይ አለቃ ትእዛዝ ይዛል እና በዚያ ትእዛዝ ፍቃደኛ ያለ መሆን አይነት ክርክርም ይመስላል። እኔም ጫካ ላይ ወደ ዛፍ ተጠጋ ብለው አቁመውና በሁለተኛ ደረጃ ራስ በራሳቸው ሁለት ናቸው ይዘውኝ ሄዱ። እግሬን ጫማ አስወልቀው ነው ጠቀስ ይዘውኝ ሄዱ። ልብስ ጃኬት ምናምን የደረሱት ነገር የለም እና እርስ በርስ ይጨቃጨቁ ነበር። እሱ መግባባት አልቻሉ። መልሰው ወደ ምርመራ ቦታ ነው ያመጡኝ እና ከዚያ በኋላ ሰቅለውኝ ምሳሌ በሉ ተሰቅ ያለው ዘመዱ ተበጠሰ አሉ። ግን ዘመዱ ተበጥሶ ነው ብዬ አላስብም። አውቀው ነው የለቀቁኝ። ከላይ ታስሬ በነበረበት ሰዓት ወደ ጣራው ተጠግቼ ነው ያሰሩ። ከዚያ ላይ ነው ገመዱ የለቀቀና መሬ ላይ የወደቅኩኝ። ወገቤን አሁንም ያመኛል። እነሱ ጋር ያለ ፋርዘር ኢንቨስቲጌሽን መሄድና መመርመርም ፍላጎት ስላልነበረ ጉዳቱ ስቲል ነው አለ። እንግዲህ አሁን እየታከማለሁ ብዬ አስባለሁ።
ሰቅለውኝ ስትል እንዴት ነው የሰቀሉ? ምን ላይ ነው የሰቀሉ?
ሁለት ጠረጴዛዎች አሉ እና አንድ እጄን በከቴን አሰሩ። እግሬንም እንደዚህ በጀመር ነገር አሰሩ። ከዚያ አውራ ጣቴም ታስሯል። እግሬ ላይ ከስርም ታስሯል እና የውስጥ እግሬ ወደ ላይ ለድብደባ በሚያመች መልኩ ማለት ነው ተዘግዝቄ ነው የተሰቀልኩት።
መርማሪዎቹ የሚያቀርቡለት ጥያቄ ምን ነበረ?
የሚጠይቁ ጥያቄም ከአእምሮ በላይ ስለነበር ከኔ ጋር ማይሄድ ስለነበረ ምንም ሌላ አልቻልኩም። ስንቅም ሊሰጡኝ አልቻሉ። ወደ 1.5 ሚሊዮን ብር አስገብታል ገብቶልሃል ይባላል። ብዙ ጊዜ እዚያ ጥያቄ የለኝም ማለት ቤተሰብም የተለያየር ሰው ነኝ። እዚህ አካባቢ የሚመጡትም እየተከታተሉ በደህንነት አትስጠዋቸዋል። ቡና እንኳን ሰው እየጋበዘኝ በምጠጣበት ሁኔታ ውስጥ 1.5-1.6 ሚሊዮን ብር ገብቶልሃል እንዳለ እያከፋፍልሃል የሚል ነገር ሲመጣ ዱላውን ለመጫር ከመሞከር ውጭ ይህንን ነገር ለማመን ከባድ ነበር። ማቋረጥ ነው ዱላውን። ስድብ አለው፣ መጥፋት አለ፣ በማንነት መሳደብ አለ። ውስጥ እግሬን ነው የሚደበድቡኝ እና ራስ ፀጉር ድረስ ነው የሚሰማው ውስጥ እግር ሲመጣ እና ረጅም ጊዜም ያው ታራሚዎች እገዛ እንቀሳቀስ እንደነበር እነሱ የሚክል ሳይል እያረሱ ውስጥ እግሬም አይኔም ወገቤም ተመሳሳይ እና ብቻ ከዚያ መስረሽን
ማስረሻ። በዚህ ጊዜ ውስጥ ታናሽ እህቱ ሌላ ችግር ደርሶባት እንደነበረም ይዘረዝራል። ከባዱ ጊዜ ደግሞ ተጎድቶ ባለበት ሰዓት ያለ ፍላጎቱ አባቱን እንዲያይ መደረጉንም ያስታውሳል።
የደህንነት ተወክሎ ሄደ ግብረ ኃይል ሽማግሌ ናቸው አባቴ። ቤተሰብ ምን ለማድረግ እንዳሰባላል በዚህ ድሚያቸው በድንጋጤ እንዲመጡ ታስበኝ ይሁን ብቻ እንደዚያ ጎርተውኝ ወገቢ ራሴን ችዬ መቆም በማልችልበት አይኔ ተረግጦ መልኩን ቀይሮ ፊት ያወጡ እንደዚያ በሆነበት ሁኔታ እጄ ሁሉ የታሰርኩበት በደምና ሌላ ክፍል እየታየ ከአባቴ ጋር አገናኘኝ እና ረጅም ጊዜም ታመው አሁን በኢትዮጵያ ሕዝብ ጥረት በተለይም በውጭ የሚኖሩ የአማራ የዲያስፖራ አባላት ገንዘብ ልከው አሳትመውልኛል። በዚህ አጋጣሚ በጣም ማመስገን እፈልጋለሁ።
ማስረሻ የደረሰበት ጉዳት ከፍተኛ በመሆኑ የአካሉም የሕሊናውም ጠባሳ የማይሽር ሊሆን ይችላል ብሏል። ግን ምንም ቢሆን ሀገር ነው ያለኝና ከዚያ በላይ ዋጋ ይከፈሉ አሉና የተከፈለው ዋጋ ባክኖ እንዳይቀር ፍትሃዊ አገልግሎት የሚሰጥባቸው የህግ ተቋማት መገንባታቸው አስፈላጊ ነው ብሏል። አያይዞም የኔ ትግል ከእስር ቤት የወጣው ቀን ተጀምሯል። ትግሌ ደግሞ በኢትዮጵያ ምድር በእኛ ላይ የተፈጸመው ግፍ በማንም ላይ ተመልሶ እንዳይፈጸም ማረጋገጥ ነው ብሏል። መቶ አለቃ ማስረሻ ከእስር የወጣውት ወላጆች የልጆቻቸውን ህይወት ገብረው ነው በህዝብም ትግል ነው ካለ በኋላ ጠያቂ በሌለኝ ሰዓት ጠያቂ የሆኑኝን እናት ለማመስገን እድል ስጭኝ ሲል ጠይቆኛል።
ምን ተላቀቀው ሳቸው ታቁን በሚዲያ የሰሙት እኔ ላይ የተፈጸመውን ግፍ ሰምቶ የተመላለሱ ጠይቁኝ የነበሩ እናት አሉ። ወይዘሮ ትንሳኤ ጊዜ ይባላሉ። እኒህን እናት በሚዲያ ማመስገን እፈልጋለሁ። ረጅም እድሜ የሚሰጣቸው መጸናለሁ። ሌላው የቻለት አክሊሉ መዘን እናት እንዲሁ ሶስት አመት ሙሉ ሳይሰለቱ እየመጡ ጠይቁኝ ሳቅና ነበረ። በተከለከሉበት ሰዓት ምን የጋ መግባት በማልጠየቅበት ሰዓት ትምህርት ስንገራቸው የነበሩ ናቸው እና እንደኒህ እናትም ምስጋና አቀርባለሁ። ሌላው
አድማጮች ከ13 ዓመት እስር በኋላ የተፈታውን የአየር ኃይል አብራሪ የመቶ አለቃ በኃይሉ ገብሬን የእስር ቤት ቆይታ ይዤ እመለሳለሁ። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ።